ሰላም እንደምን አመሻችሁ የጋቢና ቪ አድማጮች የዕለተ ሐሙስ ጥቅምት 4 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያስተምራሉ ያዝናናሉ ያልናቸውን ፕሮግራሞች ይዘናል። ከነዚህ መካከል ጥቂቶቹን እናሰማችሁ።
ወረራ በተፈጸመባቸው ሰሜን ጎንደር ዋግምራ ሰሜን ወሎና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎ በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለው።
የአማራ ክልል ምክትል ቢሮ ኃላፊ የሆኑትን አቶ ጌታቸው ቢያዝንን ነው የሰማችሁት። በአማራ ክልል እየተካሄደ ባለው ጦርነት ምክንያት የተቋረጠውን ትምህርት የሚያስቀኝ አንድ ዘገባ ይኖረናል።
ሰዎችን መዝጋት ይጀምራሉ ነው ፍራቸው። ፋይናንሻል አቅም ሲጣር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ምለው ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
የተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
አሁን ደግሞ የሰማችሁት አቶ መስፈን ተገኑንና አቶ ዮሐንስ አብርሃን ነው። ኢትዮጵያ ከአፍሪካ እድገት እድል ድንጋጌ ወይም አጎአ ልትሰረዝ ትችላለች በሚለው ስጋት ዙሪያ ካነጋገርናቸው መሃል ናቸው። ሙሉ ዘገባው በምሽቱ ይቀርባል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ፣ በቅንብሩ ንጉሱ ታምሬ አብሮኛል። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰ ናቸውን ዜናዎች ሀብታሙ ስዩም ያሰማናል።
አመሰግናለሁ ስመኝሽ። በሰሜን ኢትዮጵያ ላለው ቀውስ የሚሆን ተጨማሪ 26 ሚሊዮን ዶላር ልትሰጥ መሆኑን ዩናይትድ ስቴትስ አስታውቃለች። ገንዘቡ የረድኤት ድርጅቶች ድጋፍ የሚሹትን ከ6 እስከ 7 ሚሊዮን የሚገመቱ ሰዎችን ለመርዳት ያስችላቸዋል ተብሏል። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ኃላፊ አንቶኒ ብሊንከን በአሰራጩት መግለጫ ላይ ድጋፍ ከሚደረግላቸው መካከል 900 ሺህ ሰዎች በረሃብ መሳይ ሁኔታ ውስጥ ያሉ፣ 48 ሺህ ደግሞ ከሰሜን ኢትዮጵያ ሸሽተው በሱዳን የተጠለሉ ስደተኞች መሆናቸውን ገልጸዋል። ብሊንከን ፖለቲካዊ መፍትሄ ካልተበጀ በስተቀር ሰብአዊ ቀውሱ እንደሚቀጥል ጠቁመዋል። ኢትዮጵያ ፌዴራላዊ መንግስት ለአንድ ዓመት ያክል ከትግራይ ህዝቦች ነጻ አውጪ ግንባር ጋር ተፋልሟል። መንግስት ባለፈው ሰኔ የአንድ ወገን የተኩስ አቁም አውጆ ከሰሜን ኢትዮጵያ ጦሩን ቢያስወጣም ከዚያ ወዲህ ግጭቱ ወደ አማራና አፋር ክልሎች ተስፋፍቷል። ብሊንከን አፋጣኝ፣ ሙሉ፣ ደህንነቱ የተጠበቀና ገደብ የሌለው ይለፍ ለሰብአዊ ተቋማትና ሰራተኞች እንዲመቻች ጠይቀዋል። ግጭቱ ከተጀመረ ወዲህ ዩናይትድ ስቴትስ 663 ሚሊዮን ዶላር ለኢትዮጵያ ሰብአዊ ድጋፍ እንዳዋለችም አስታውሰዋል። ዩናይትድ ስቴትስ ዳግም የተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት አባል ትሁን አትሁን በሚለው ጉዳይ በዛሬው ዕለት ድምፅ ይሰጣል። በቀድሞ ፕሬዚደንት ዶናልድ ትራምፕ አማካኝነት የዛሬ 4 ዓመት ገደማ ሀገሪቱ ከምክር ቤቱ አባልነት እንድትወጣ ከተደረገ ወዲህ ወደ አወዛጋቢው ተቋም ዳግም ለመቀላቀል ጥያቄ አቅርባለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ 47 የምክር ቤት አባል ሀገራትን ለመቀላቀል 18 አዳዲስ አባል ሀገራት ባቀረቡት ጥያቄ ላይ ድምፅ ይሰጣል። ዩናይትድ ስቴትስ ዳግም ለመቀላቀል አብላጫ ድምፅ ከሚጠብቁ ሀገራት መካከል አንዷ ናት። ሀገራቱ ግን በመካከላቸው ፉክክር ስለማይኖር ዳግም ምክር ቤቱን የመቀላቀሏ ነገር ሳይታለም የተፈታ ይመስላል። በተመሳሳይ የአባልነት ወንበር ከጠየቁት ሀገራት መካከል አርጀንቲና፣ ህንድ፣ ሊቱዋኒያ፣ ቃጣርና ሶማሊያ ይገኙበታል። አንዳንዶቹ ሀገራት ባላቸው ደካማ የሰብአዊ መብት ማህደር ምክንያት ከሌሎች የበለጠ አወዛጋቢ ሆነዋል። ደቡብ ሱዳናዊት የሰብአዊ መብት ተሟጋች አምነስቲ ኢንተርናሽናል ዩኤስኤ በአሸናፊነት ከዘረዘራቸው 3 ሰዎች መካከል አንዷ መሆኗ ታውቋል። ሪያ ዊሊያም ዩዳ ለሴቶችና ህጻናት ስብዕና፣ ነጻነትና ህይወት በቀውስ ቀጠናዎች ተገን በመሆኗ ለሽልማት እንደበቃች ተነግሯል። ክራውን ደ ውመን ሳውዝ ሱዳን የተሰኘ ድርጅት ኃላፊ ስትሆን የሴቶችን ደህንነት፣ እኩልነትና ልቅና ለማበረታታት ላሳየችው ቁርጠኝነት አክብሮት ተችሏታል። በጣሊያን አሜሪካዊት የሰብአዊ መብት ተሟጋች ጂንታ ሳጋንስም የተሰየመው ዓመታዊ ውድድር ሽልማት 20 ሺህ ዶላር ነው። ከሪያ በተጨማሪ ሴት ልጆቻቸው ከተገደሉባቸው እናቶች ጋር የምትሰራው የሰብአዊ መብት ተሟጋች ኖርማ አንድራድ ከሜክሲኮ እንዲሁም በታይላንድ የስደተኛ ጣቢያዎች ውስጥ ተፈናቃይ እናቶችና ህጻናትን የምታግዘው ናውኒው አብረው ተሸላሚ ናቸው። ከቪኦኤው ትኩረት በደቡብ ሱዳን ላይ ከተሰኘ መርሃ ግብር ጋር ቆይታ ያደረገችው ሪያ ሽልማቱን በደቡብ ሱዳን አዋቂና ታዳጊ ሴቶች ስም እንደተቀበለችው ተናግራለች።
Gambino,
እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራማችን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ኢትዮ ሳት ላይ ታገኙናላችሁ። አስተያየት ካላችሁ የፌስቡክ እና የትዊተር ገጾቻችንን @voaamharic በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በአማራ ክልል በጦርነት እየተካሄደባቸው ባሉ አራት ዞኖች ውስጥ ይማሩ የነበሩ ከ1.5 ሚሊዮን በላይ ተማሪዎች ትምህርት ማቋረጣቸውን የክልሉ ትምህርት ቢሮ አስታውቋል። የአማራ ክልል ምክትል ቢሮ ኃላፊ የሆኑት አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል ወረራ ፈጽሞባቸዋል ባሏቸው አካባቢዎች ከ1500 በላይ ትምህርት ቤቶች ሙሉ በሙሉና በከፊል ማውደሙን ገልጸዋል። ህወሓት በበኩሉ ከውድመት ጋር በተያያዘ የሚቀርብበትን ክስ አይቀበልም። አስቴር ምስጋናው ዝርዝር አላት።
የአማራ ክልል የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ቢያዝን የኢትዮጵያ መንግስት አሸባሪ ሲል የፈረጀውና ራሱን የትግራይ ኃይሎች እያለ የሚጠራው አካል በአማራ ክልል በከፈታቸው ጦርነቶች በሰሜን ወሎ፣ ዋግምራ፣ ከፊል ደቡብ ወሎና ደቡብ ጎንደር ዞኖች ከ1.5 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ማስተጓጎላቸውን ለአሜሪካ ድምጽ ገልጸዋል።
ወረራ በተፈጸመባቸው ሰሜን ጎንደር፣ ዋግምራ፣ ሰሜን ወሎ እና ከፊል ደቡብ ጎንደር አካባቢዎች እና ደቡብ ወሎም በተወሰኑ ጥቂት ወረዳዎች ላይ ከ1.5 ሚሊዮን በላይ ተማሪዎች ተፈናቅለው ያሉበት ሂደት ነው ያለ።
ከሰቆጣ ተፈናቅላ ባህር ዳር ከተማ የምትገኘው የ8ኛ ክፍል ተማሪ እድላዊት ሲሳይ እርሷ ትምህርት አቋርጣ የሌሎች ተማሪዎችን ወደ ትምህርት ቤት መሄድ ማየት እንደሚረብሻት ትናገራለች።
የባህር ዳር ልጆች ቦርሳቸውን ምናምን ደብተራቸውን ይዘው ወደ ትምህርት ቤት ሲሄዱ በጣም ለምንም ያልገባ ምናምን ብዬ በማሰብ እኔ ራሴን አሰሰ በጣም ነው የሚከፋል።
የትግራይ ክልል መንግስት ቃል አቀባይ መሆናቸውን የሚናገሩት አቶ ጌታቸው ረዳ በተለያየ ጊዜ በሰጧቸው መግለጫዎች በአማራ ክልል የያዟቸው ቦታዎች መኖራቸውን አረጋግጠው፣ ነገር ግን ከውድመትና ከሰብአዊ መብት ጥሰት ጋር በተያያዘ የሚነሳባቸው ውንጀላዎችና ክሶች በገለልተኛ አካል ይጣራ የሚል ምላሽ ከመስጠት ውጪ ከውድመት ጋር በተያያዘ የሚነሱትን ክሶች አይቀበሏቸውም። በሌላ በኩል የአማራ ክልል ምክትል ቢሮ ኃላፊ አቶ ጌታቸው በእነዚህ አካባቢዎች የትምህርት ተቋማት መውደማቸውን ይናገራሉ።
በጦርነቱ ምክንያት በርካታ ትምህርት ቤቶች ወድመዋል። በክልሉ ወደ 277 ትምህርት ቤቶች ሙሉ ለሙሉ የወደሙበት፣ ከ1300 በላይ ትምህርት ቤቶች ደግሞ በከፊል የወደሙበት ሂደት ነው ያለ። በከፊል የወደሙ ስንል አብዛኛው የትምህርት ቁሳቁሳቸው ወይ ተሰርቋል ወይም ተቀዷል ወይም ከጥቅም ጭኗል ማለት ነው። በራቸው፣ የመማሪያ ክፍላቸው ወይም ወንበራቸው ተጭኖ ሄዷል። ወንበራቸው ውጭም ተጭኖ ሄደበት ሂደት ነው ያለ እና ከ277 በላይ ትምህርት ቤቶች የወደሙበት ሙሉ ለሙሉ፣ ከ1300 በላይ ደግሞ ትምህርት ቤት በከፊል የወደሙበት ሂደት ነው ያለ እና ይሄ በጣም ትልቅ ኪሳራ ነው፣ ትልቅ ጉዳት ነው። እነዚህን ትምህርት ቤቶች በቀጣይ እንደገና መልሶ ለመገንባት ትምህርት ለማስጀመር ደግሞ ከፍተኛውን ሀብት ይጠይቃል፣ ትብብር ይጠይቃል። እነዚህ አካባቢዎች ላይ ከወረራ ነጻ ሲሆኑ ምን መስራት አለብን ብለን የአደጋ ምላሽን እቅድ አቅደን እየሰራን ያለ ነው። ይሄንን
ትምህርታቸውን ያቋረጡ ተማሪዎች ባሉበት አካባቢ ትምህርታቸውን የሚቀጥሉበት ምቹ ሁኔታም እንደሚመቻችላቸው ገልጸዋል።
ተፈናቅለው ሌሎች አካባቢ የሄዱ ተማሪዎች ባሉበት አካባቢ ትምህርታቸውን እንዲቀጥሉ ለማድረግ ጥረት እየተደረገ ነው ያለ። ይህም አንደኛው ጥረት እየተደረገ ካለበት መንገድ አንደኛው እዚያ አካባቢ ተማሪዎች የትምህርት ማስረጃቸውን ይዘው ስላልመጡ፣ ምንም አይነት ዶክመንት ይዘው ስላልሄዱ ባሉበት አካባቢ ሁሉ መመዝገብ በሚፈልጉበት ትምህርት ቤት ሁሉ ያለምንም ቅድመ ሁኔታ ትምህርታቸውን እንዲመዘገቡ ለማድረግ ነው እሱን እየሰራን ያለን።
ይህ በእንዲህ እንዳለ የምስራቅ ጎጃም ዞን ባለፈው ወር 10,000 ተፈናቃይ ተማሪዎችን የምግብ ወጫቸውን ጨምሮ ለመቀበል ባደረገው ጥሪ መሰረት እስካሁን 235 ተማሪዎች መመዝገቡን የዞኑ ትምህርት መምሪያ ኃላፊ አቶ ስለሺ ተመስገን ገልጸዋል።
ከ10,000 ተማሪዎች ይዘን በተለይ በሰሜን ወሎና ዋግምራ ዞን ላይ የተጎዱ ተማሪዎችን ማስተማር ፈልገን ያው በሚዲያም በደብዳቤም ጠይቀናል። ለሁለቱ ዞኖች አሁን ባለው ነባራዊ ሁኔታ በራሳቸው እየመጡ ያሉ ወደ 235 አካባቢ ተማሪዎች መጥቷል። እነዚህም 235 ተማሪዎች በዞናችን ባሉ በተለያዩ ትምህርት ቤቶች ተመድበው የእነሱ የጽህፈት መሳሪያ ተሟቶላቸዋል። ነገ ከነገ ወዲያም ለሚመጡትም የጽህፈት መሳሪያዎችን አዘጋጅተናል።
የተማሪዎች ቁጥር መቀነሱ ምክንያቱን ለማጣራት ከትምህርት ቢሮ ጋር እየተነጋገሩ እንደሆነ አቶ ስለሺ ተናግረዋል። የትምህርት ቢሮ ምክትል ኃላፊ አቶ ጌታቸው ተፈናቃይ ተማሪዎች ማስረጃም ሆነ ሌሎች ሰነዶችን በድንገት ጥለው መምጣታቸው ችግር ፈጥሯል ብለዋል።
አሁን በጣም ችግር የሆነው ካምፕ አካባቢ ያሉ ተማሪዎችን ትምህርት ለማስጀመር እሱ አንድ ትልቅ ፈተና ሆኗል። ደሴ ላይ በጣም በርካታ ትምህርት ቤቶች የተፈናቀሉ ዜጎች አሉበት። ባህር ዳርም ዘንዘልም አካባቢ እንደዚህ ከዋግምራ አካባቢ የተፈናቀሉ አሉ። እብናት ትምህርት ቤት አካባቢ የተፈናቅኖች አሉ። ኮምቦልቻና ደሴም እንደዚህ ያሉና እነዚህን ተማሪዎች ትምህርት ለማስቀጠል ትምህርት ቢሮ ከአጋር አካላት ጋር እየተነጋገረ ያለበት ሂደት ነው ያለ።
በአማራ ክልል በጦርነት ለወደሙ ትምህርት ቤቶች መልሶ ማቋቋሚያ የሚሆን 100 ሚሊዮን ብር ከትምህርት ሚኒስቴር ባለፈው ወር ድጋፍ መደረጉ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ፕሮግራማችን ከአሜሪካ ድምጽ ራዲዮ ይቀጥላል። ቀጣዩ መሰናዳችን ከወጣቶች ጋር የተደረገ ውይይት ነው። እንደ አውሮፓውያን አቆጣጠር በ2000 ዓመተ ምህረት የተፈረመው የአፍሪካ እድገት እድል ድንጋጌ ወይም አጎዋ ዩናይትድ ስቴትስ እና አፍሪካውያን ሀገራትን በንግድ ዘርፍ ያጣመረ ሰነድ ነው። ከቅርብ ጊዜ ወዲህ ግን በጦርነትና በሰብአዊ መብቶች ረገጣ ስሟ የሚነሳው ኢትዮጵያ ከዚህ የተጠቃሚነት ሰነድ ልትሰረዝ ትችላለች የሚል ስጋት እያየለ ነው። ሀብታሙ ስዩም ይህ እንዳይሆን ዘመቻ ከጀመሩ በአንጻሩ ደግሞ እርምጃው እንዲወሰድ የሚፈልጉ ትውልደ ኢትዮጵያውያንን አነጋግሯል። ሰምተን እንመለስ።
21 ዓመታትን ያስቆጠረ ድንጋጌ ነው የአፍሪካ እድገት እድል ድንጋጌ፣ በእንግሊዝኛ መጻሩ አጎአ። ግቡ ደግሞ
ይህ አዋጅ ሲወጣ የአሜሪካን ቢዝነሶችን ወደ አፍሪካ እንዲገቡ እና እዛም አፍሪካ ውስጥ እንዴት አድርገው ራሳቸውን የሚያጠናክሩበት መንገድ ፈልግ ሲሆን፣ በአንጻሩ ደግሞ ኢትዮጵያና የአፍሪካን የመሳሰሉት ሀገሮች የአዋጁ ተጠቃሚ በመሆን ሰዎቻቸው ስራ የሚሰሩበት እና የቴክኖሎጂ ትራንስፈርም ኢቨንቹዋሊ ሊሆን የሚችልበት መንገድ እንዲሆን ተብሎ ነው።
አቶ መስፍን ተገኑ የኢትዮ አሜሪካውያን ሕዝቦች ግንኙነት ኮሚቴ የተሰኘው ተቋም ሊቀመንበር ናቸው። እሳቸው በጠቀሱት ድንጋጌ ውስጥ በአባልነት ከሰፈሩት ወደ 40 የሚጠጉ ሀገራት መካከል አንዷ ኢትዮጵያ ናት። ኢትዮጵያ አሁን ላይ ከአባልነት የመሰረዝ አደጋ ተጋርጦባታል። አቶ መስፍንና አጋሮቻቸው ይህ እንዳይሆን የሚፈልጉበት ምክንያት አለ።
እንግዲህ ምንድን ነው የሚሆነው? ዲሊስት ብትደረግ ኢትዮጵያ እዛ የሚሰራውን እቃ ወደ አሜሪካን ሀገር መጥቶ ያለ ታክስ መሸጥ አይችሉም ማለት ነው። ታክስ ይከፍሉበታል። እና ይሄ ሲሆን እንግዲህ በሱ ምክንያት ዲኢንሴንቲቫይዝ ሊሆኑ እና ፋብሪካዎቹን መዝጋት ይጀምራሉ ነው ፍራቸው። ከፋይናንሻል አቅም ሲጠር እንግዲህ በሀገር ደረጃ 500 ሚሊዮን ዶላር ሰዎች ይጎዳሉ እንጂ ይህንን ያህል ሀገር ያፈርሳል ተብሎ የሚታሰብ ነገር አይደለም።
በዋሽንግተን ዲሲና አካባቢው የሚገኙ ኢትዮጵያውያንን የሚያስተባብሩት የዘመቻው ሌላኛ አስተባባሪ አቶ ኤልያስ ሄሮይ በበኩላቸው እርምጃው ከተወሰደ ካለ ስራ የሚቀሩ ሰዎች ጉዳይ ያሳስባቸዋል።
ኢትዮጵያ ከአጎአ መውጣት ብዙ ጉዳት ነው ህብረተሰቡ የሚያደርሰው። አጎአ ኢትዮጵያ ውስጥ ወደ 1 ሚሊዮን የሚሆን ህብረተሰብ ቀጥሮ ነው የሚያሰራው። ከዛ ውስጥ 80% ሴት ነው። ሴቶቹ ደግሞ ብዙዎቹ እንደምታውቀው ሀገር አንድ ሰው ለራሱ አይደለም የሚኖረው፣ ለሶስት ሰው ደግፈው ነው የሚኖረው። እና ይሄ በጣም ትልቅ ኢምፓክት ነው ያለው፣ ህብረተሰቡን በትልቅ ሁኔታ የሚጎዳ ነገር ነው።
ወደ አቶ መስፍን ልመለስ። እሳቸው ኢትዮጵያን ከአፍሪካ እድገት ተጠቃሚነት እድል ድንጋጌ አጎአ መሰረዝ የአሜሪካውያንንም ጥቅም የሚጎዳ እንደሆነ ይሟገታሉ።
ከአሜሪካን ኢንትረስት አኳያ እኛ አርጊመንታችን ይሄ ስራ የአሜሪካን ኢንትረስትን አይጠብቅም ነው። አጎአን የመሳሰሉ ኦርጋናይዜሽኖች ናቸው ንግድ እና የህዝብ ለህዝብ የሚያገናኙ የአሜሪካን ኩባንያዎችን እንዲበለጽጉ የሚያደርጉ በአፍሪካ ውስጥ ስራዎችን እንዲሰሩ የሚፈቅዱ ህጎችን እየተጠቀመ የአሜሪካን መንግስት ከአፍሪካ ህዝብ ጋር የኢኮኖሚክ ግንኙነት መፍጠር የሚችለው በዚህ ሁኔታ ነው። እዚህ ላይ እንደው በማይሆን ሰበብ አስበብ ፈጥሮ ይህን ማሰናኮል ከአሜሪካ ኢንትረስት ጋር ስለማይሄድ ይህም ልክ አይደለም ባዮች ነን።
እዚህ ጋር የሌላኛውን ገጽ ሙግት እንስማ።
ስሜ ዮሐንስ አብርሃ እባላለሁ። በውጭ ጉዳይ ሚኒስቴር ሰራተኛ ነበርኩኝ፣ በሀገር ውስጥም በውጭ ሀገርም። አሁን በካናዳ ሀገር እኖራለሁ። ውጭ ሀገር የትግራይ መንግስት ወክሎ የሚሰራ ኮሚቴ አለ። የዛ ኮሚቴ አባል ነኝ።
አቶ ዮሐንስ የኢትዮጵያ መንግስትን ደጋግሞ የሚወቅሱበት በሰሜን የሀገሪቱ ክፍል የተቀሰቀሰው ጦርነት ያስከተለው ውድመትና የሰብአዊ መብት ረገጣ ለመግታት የፕሬዚደንት ጆ ባይደን አስተዳደር እየወሰዳቸው ካሉ ዘርፈ ብዙ እርምጃዎች መካከል አንዱ መሆኑን የሚያወሱለት ኢትዮጵያን ከአፍሪካ እድል እድገት ድንጋጌ አጎአ ተጠቃሚነት ዝርዝር የመሰረዝ እርምጃ አስፈላጊ የሆነበትን ምክንያት እንዲያስረዳሉ።
ኢትዮጵያ ውስጥ ድሃው ሰርቶ መብላት መጠቀም አለበት። ልክ በማንኛውም የኢትዮጵያ አካባቢ እንዳለው ድሃ ማለት ነው። ኢትዮጵያ መንግስት ግን በአገዋ ምክንያት በጨርቃጨርቅም ሆነ በሌላ ኤክስፖርት ተደርጎ ወይም ደግሞ ከውጭ ምርት የሚያገኛቸው የውጭ ገንዘቦች ወይም ደግሞ ሀርድ ከረንሲ አሁን ባለው አካሄድ፣ ይሄ በመረጃም በማስረጃም የተደገፈ ነው፣ ጦርነት ለማድረግ የሚያስችለውን መሳሪያ ለመግዛት እየተጠቀመበት ያለ ስለሆነ መሳሪያ ገዝቶ ህዝቡን ለመጨፍጨፍ በተለይ ደግሞ የኔን ማህበረሰብ እኔ የወጣሁበት የኔ ቤተሰብ ያለበት አካባቢ እየተጨፈጨፈበት ያለውን መሳሪያ ለመግዛት የሚያስችል ማንኛውም አይነት ገንዘብ መሰጠት የለበትም ከሚለው ወስደዋለሁ ማለት ነው። ይህንን
አቶ ዮሐንስ ዛሬ ላይ እርምጃው እንዳይወሰድ የሚፈልጉ አካላት ከፍተኛ ውድመት ደርሶበታል በሚሉት የጦርነቱ ጅማሬ በተመሳሳይ ድምፃቸውን ሊያሰሙ ያስፈልግ እንደነበረም ይሟገታሉ።
እነዚህ ይጎዳሉ እየተባሉ ያሉ ሰዎች በትክክል ለአገዋ ተሸጦ ወይም ደግሞ በአገዋ አሰራር መሰረት ምርቶች ወደ ውጭ ወጥተው ከዛ ውጭ የውጭ ምርት የሚገኘውን ብር በትክክል እያገኙ ነው ወይ እነዚህ ሰዎች የሚለው ጥያቄ በትክክል መጠየቅ አለበት፣ መመለስ መቻል አለበት። እነዛ ሰዎች ምንድን ነው እያገኙ ያሉት? ምንስ ነው እየጠቀማቸው ያለው? በትክክል እየተወራ እንዳለው ነው አሁን ለፖለቲካ ፍጆታ ተብሎ የመጣ ነገር ነው ወይስ ደግሞ በትክክል ጥቅም እየተጠቀሙ ነበር አሁን ግን እየጎደለባቸው ነው የሚለው መታየት መቻል አለበት። ሁለተኛው ሀብታሙ መነሳት ያለበት አሁን ኢትዮጵያ ውስጥ በአገዋ ተጠቃሚ የነበሩ ሰዎች እንዳይጎዱ የሚል መከራከሪያ የሚያነሱ ሰዎች ትግራይ ውስጥ አንድ የጨርቃጨርቅ ፋብሪካ ነበረ፣ አልመዳ የሚባል አድዋ አካባቢ አለ። ያ ፋብሪካ አመድ ሆኗል። ይህንን ፋብሪካ ወደ አመድነት የቀየሩት አሁን መንግስትን ደግፎ የሚንቀሳቀሱ ኃይሎች የሚደግፏቸው አካላት ናቸው። ያኔ ምንም አይነት መከራከሪያ ሲያቀርቡ አልሰማናቸውም። እንደዚህ አይነት ሴምፐቲ ወይም ደግሞ ለሌላ ማሰብ የሚችል ሰው አንድ አካባቢ ተጎዳ ብቻ ሳይሆን ማለት ያለበት መጀመሪያውኑ ቀርጭሮ የኢትዮጵያ መንግስት ጠላትን ጋብዞ እንደዚህ አይነት ስራ ሲሰራ አቁም ማለት መቻል ነበረባቸው። እንደዚህ አይነት ነገር ግን አልሰማሁም።
አቶ ዮሐንስ በሙግታቸው ኢትዮጵያ ውስጥ ለተፈጠረው ሁለንተናዊ ችግር ተጠያቂ ያደረጉት የኢትዮጵያ መንግስትን ነው። ተጨማሪ አክሳሪ እርምጃዎችን ከመውሰድ እንዲገታ ከተፈለገ መሰል እርምጃዎች ያላቸውን ሚና አውስተዋል። እርምጃው እንዳይወሰድ ከሚሟገቱት መካከል አንዱ የሆኑት አቶ ኤልያስ ህሩይ በበኩላቸው የሰረዛ እንቅስቃሴው እሳቸው ደጋግመው ለሚወቅሱት የትግራይ ህዝብ ነጻነት ግንባር ህወሓት የማድላት አዝማሚያ ይመስላል።
እንደሚታወቀው ቲፒኤልኤፍ የተለያዩ የሆኑ አትሮሲቲዎችን በተለያየ ቦታ እያካሄዱ ያሉት በአማራ ክልል፣ በአፋሩ ክልል፣ ከዚህ ቀደም በተለያዩ ኢትዮጵያ ክልሎች የተለያዩ ነገሮች ሲያደርጉ ነው ያሉት እና አሁንም ያ እየቀጠለ ነው ያለው። ጫና አድርጎ ቲፒኤልኤፍ በደንብ ወደ ሰላም እንዲመጣ ያለማድረግ ያ ኤፈርት የሌለ ይመስላል ስታየው ከሩቆ ምስጠ። ስለዚህ በአንድ ሳይድ አንፌር በሆነ መንገድ ያለ ጫና ላይ ያስመስለዋል እና እሱ ብቻ ሳይሆን ይህንን ኮንፍሊክቱንን ወደ እንዲያልቅ ወደ ሰላማዊ መንገድ እንድንሄድ የማያደርገው በአንድ ወገን ያለው ግሩፕ የቲፒኤልኤፍ ግሩፕ ቦታና ጊዜ እየተሰጠው ይመስላል።
የኢትዮ አሜሪካውያን ህዝቦች ግንኙነት ኮሚቴ ሊቀመንበር አቶ መስፍን ተገኑ በበኩላቸው ኢትዮጵያ እያደረገቻቸው ያሉ መልካም ጥረቶች ታሳቢ ተደርገው ከቅጣት ልትድን እንደሚገባ ያክላሉ። የሁለቱ ወገኖች ሙግት ለየቅል ቢሆንም የሚስማሙበት አንድ ነጥብ ግን አለ። ኢትዮጵያ ውስጥ ጦርነት ቆሞ ዳግም ሰላም ከመንበሩ የሚመለስበት መላ ሊፈለግ እንደሚገባ ያምናሉ። በምን ሁኔታና እንዴት የሚለው ሌላ የሙግት ምንጭ ሊሆን ይችላል። በውጭ ሀገራት የትግራይ ኃይሎችን ወክሎ የሚሰራው ኮሚቴ አባል አቶ ዮሐንስ አብርሃን በጥቂቱ እንስማ።
ሁሉም ጦርነት ከሚሰብክ፣ ሁሉም ያለውን ነገር ወደ ጦርነት ከሚያውል ተረጋግቶ ቆም ብሎ አስቦ ህዝብ እያለቀ ነው፣ ኢኮኖሚው ደቆ ደቆ አልቀዋል፣ ሀገሪቱም ልትፈራረስ በቋፍ ላይ ነች የሚለውን ነገር ለመሪዎቹ ማስረዳት መቻል አለበት። ቆም ብሎ የሚጠይቅ አካል እስካልተገኘ ድረስ ግን አሁን የኑሮ ውድነት ነው ያለው ነገቷት ግን ከዛ በላይ አስፈሪ የሆነ ነገር ሊመጣ ይችላል የሚል መልእክት ነው ያለኝ ሀሳብ።
የዩናይትድ ስቴትስ ፕሬዚደንት በየዓመቱ እየመዘኑ አባላትን የሚጨምሩበትና የሚቀንሱበት አጎአ የአፍሪካ እድገት እድል ድንጋጌ የሰብአዊ መብት ረገጣን በምክንያትነት ጠቅሶ ሀገራትን ከአባልነት አባሮ ያውቃል። የቅርብ ጊዜ ምሳሌያችን ዲሞክራቲክ ኮንጎ ናት። ለአስር ዓመታት ያክል ከአባልነት የተሰረዘችው ዲሞክራቲክ ኮንጎ የዛሬ ሁለት ዓመት ዳግም አባል ሆናለች። በየዓመቱ ከ500 ሚሊዮን ዶላር በላይ የሚገመት ሸቀጥ ወደ ዩናይትድ ስቴትስ ለመላክ የቻለችው ኢትዮጵያ በአጎአ አባልነት ትቀጥል ይሆን? ቀጣዮቹ ጥቂት ሳምንታት መልስ ይኖራቸዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ተከታዩ ዘገባ ከማለፋችን በፊት በአንድ ሙዚቃ እረፍት አድርገን እንመለሳለን። ንጉሱ ከስቱዲዮ የሞኒካ ሲሳይን አንድ ዜማ አዘጋጅቶልናል። ሰናዷችን ወደ ማላዊ እናልፋለን። ማላዊ ባለፈው አመት ብቻ ወደ 7 ሚሊዮን የሚጠጋ ህዝቧ በወባ በሽታ ለህልፈት ተዳርጓል። በወባ በሽታ ተጠቅቷል። ይህም የጠቅላላ ህዝቧን 1/3 የሚሆነው ነው። 2500 የሚሆኑ ሰዎችም በወባ በሽታ ምክንያት ህይወታቸው አልፏል። ሆኖም አንድ የገጠር ቀበሌ የወባ በሽታን ሙሉ ለሙሉ በማጥፋት ለምሳሌነት እየቀረበ ሲሆን ለአንድ አመት ምንም አይነት የወባ በሽታ ሳይገኝበት በማሳለፍ የመጀመሪያው ቀበሌ ሆኖ ተሸላሚ ሆኗል። ላሚክ ማሲና ከማላዊ ማቺንጋ ወረዳ ያደረሰንን ዘገባ እንዲህ አጠናቅሬዋለሁ።
የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2019 ዓመተ ምህረት ባወጣው ሪፖርት በትንኝ ንክሻ በሚመጣው የወባ በሽታ አማካኝነት በአንድ አመት ጊዜ ውስጥ በዓለም ዙሪያ የ400,000 ሰዎች ህይወት ማለፉን አስታውቋል። እጅግ ገዳይ የሆነውና ፕላሶዲየም ፋልሲፓረም የተሰኘው የወባ በሽታ መድኃኒት እየተለማመደ መምጣቱ ከቅርብ አመታት ወዲህ እየተነገረ ነው። ይህም ብዙዎችን ለሞት የሚዳርግና አሳዛኝ ዜና ነው። በአሁን ሰዓት ወባን ለመከላከል በዓለም የጤና ድርጅት ፍቃድ ያገኘው የክትባት አይነት አንድ ብቻ ሲሆን እሱም ገና በሙከራ ሂደት ላይ የሚገኝ ነው። እስካሁን ድረስም 3 ዙር ክትባቶች ከ5 እስከ 17 ወራት እድሜ ባላቸው ህጻናት ላይ የተሞከረ ቢሆንም ያስመዘገበው ውጤት ግን 39% ብቻ በመሆኑ እጅግም ስኬታማ አልነበረም። የህጻናት እድሜ እያነሰ በሄደ ቁጥርም የክትባቱ ውጤታማነት መቀነሱም ታይቷል። ምንም እንኳን የወባ በሽታ መከላከያ ክትባቱ በበሽታው ተይዘው ሆስፒታል የሚገቡ ሰዎችን ቁጥር እንዲቀንስ ቢያደርግም ስኬታማ የሚባል አይደለም። በአሁን ሰዓት በባዮንቴክ እና በሜርና ቴክኖሎጂ ስኬታማ የሚባሉ የክትባት ምርምሮች እየተደረጉ ሲሆን ኦክስፎርድ ዩኒቨርሲቲም በቅርቡ እድሜያቸው ከአምስት ወር እስከ 3 ዓመት በሆናቸው ህጻናት ላይ ያደረገው የወባ መከላከያ ክትባት ሙከራ 77% ስኬታማ ሆኗል። ነገር ግን በተለይም በብዙ ሀገራት የወባ በሽታ ከመድኃኒት ጋር መላመዱ ስጋት ሆኗል። እንደ ማላዊ ባሉና የወባ በሽታ በሚበዛባቸው ሀገራት በሽታው ከመድኃኒቱ ጋር እጅግ በመላመዱ የተነሳ ክሎሮኩዊን የተሰኘውን መድኃኒት ማላዊ ለመቀየር ተገዳለች። የወባ በሽታን ለመዋጋት በተለያዩ ሀገራት እጅግ አስደናቂ የሆኑ ምርምሮች የሚደረጉ ሲሆን ከነዚህ መካከልም በመድኃኒት የተነከሩና የተለዩ አጎበሮች የወባ በሽታ ትንኞቹ እንዳይራቡ ዘር ማዳቀልን ጨምሮ ብዙ ምርምሮች እየተካሄዱ ያሉ ሲሆን ነገር ግን በበሽታ የተያዙ ሰዎችን ለማከም 100% ውጤታማ የሆነ ግኝት እስካሁን ድረስ አልነበረም። በቅርብ ጊዜ ፐርዱ የተሰኘው ዩኒቨርሲቲ በጆርናል ኦፍ ኤክስፐሪመንታል ሜዲሲንስ ወይም የሙከራ ሕክምና መጽሔት በተሰኘው የምርምር መጽሔት ላይ ኢማትኒብ የተሰኘውና ለካንሰር ህሙማን የሚሰጠው መድኃኒት ለወባ ህክምና ተሞክሮ በሶስት ቀናት ጊዜ ውስጥ 100% ፍቱን የሆነ መፍትሄ ማምጣቱን በማስታወቅ በዩናይትድ ስቴትስ የምግብና የመድኃኒት መቆጣጠሪያ ተቋም በኩል የብቃት ማረጋገጫ አውጥቶለታል። መድኃኒቱ ከዩናይትድ ስቴትስ ውጪም በደቡብ ምስራቅ እስያ ሀገራት እንዲሞከር ተደርጎ ሙሉ ለሙሉ ውጤታማ መሆኑ ተረጋግጧል። ተመራማሪዎችም መድኃኒቱ ከአሜሪካ ቀጥሎ በአፍሪካና በተለያዩ ሀገራት ፍቃድ አግኝቶ መፍትሄ ያመጣል ብለው እንደሚያምኑም ይናገራሉ። የፐርድ ዩኒቨርሲቲ ታዲያ አንድ ፍሬ መድኃኒቱን ለማምረት $1 ወይም በአማካኝ 46 ብር ገደማ ያወጣል ይላል። ዩኒቨርሲቲውና ተመራማሪዎቹ መድኃኒቱን በታዳጊ ሀገራት ለማከፋፈል ከሚሻ ከማናቸውም ተቋም ጋር ለመተባበር ፈቃደኛ መሆናቸውን የሚያስታውቅ መግለጫ አውጥቷል። ይህም እንደ ኢትዮጵያ ባሉ በታዳጊ ሀገራት ውስጥ በሚገኙ የገጠር ከተሞችና መንደሮች ውስጥ መድኃኒቱ በሰፊው ተሰራጭቶ መፍትሄ እንዲያመጣ ያግዛል በሚል ተስፋ ተጥሎበታል። የዓለም የጤና ድርጅት እንደ አውሮፓውያን አቆጣጠር በ2019 ዓ.ም ምረት ባወጣው ሪፖርት በትንኝ ንክሻ በሚመጣው የወባ በሽታ አማካኝ
የተከበራችሁ አድማጮች ለምሽቱ የያዝናቸው ፕሮግራሞች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬና እኔም ሳስተናግዳችሁ አመሸሁት ስመኝሽ የቆየነን። በፕሮግራማችን ላይ ያላችሁን አስተያየት በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱን ትችላላችሁ። ለዛሬው ንጉሱ ከስቱዲዮ በሚጋብዘን ዜማ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት። La 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 la